ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 11 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የሳምንቱን ዋና ዋና ዜናዎች በመናሰማበት በፍካሬ ዜና ፕሮግራም እንጀምራለን። በማስከተል ባሳለፍነው ሳምንት የተላለፈ አንድ ሀተታ እንዲሁም በ2009 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓልስታን ዲሞክራሲያ ተደራጅቶ መታገል በኢሃፓ በሚል ርዕስ አቅርቦት የነበረውን አሰምተን ክፍል አንድ ዝግጅታችን ይጠቃልላል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። ዘረኛው አገዛዝ በየጊዜው ግዙፍ የጦር መሳሪያዎች እያስገባ መሆኑን ለጉዳዩ ቅርብ ከሆኑ አፈትልኮ ከወጣ መረጃ መገንዘብ ተችሏል። ባሳለፍነው ሳምንት አርብ በአራት ኮንቮይ የታጀበ 240 ኮንቴይነር ምንነቱ በውል ያልታወቀ የጦር መሳሪያ ከጅቡቲ ወደ አዲስ አበባ መጓጓዙን ከታማኝ ምንጮች ከተገኘው መረጃ ታውቋል። ከዚህ ቀደም ለደቡብ ሱዳን አማጽያን ከውጭ የሚገባ መሳሪያ በጅቡቲ ወደብ መሆኑ የሚታወቅ ነው። ይህ ያሁኑ ግን መጠኑ ግዙፍ በመሆኑ አገሪቱ ያለችበትን መስቀልቅል የፖለቲካ ሁኔታ የሚመለከት መሆኑን መረዳት አያዳግትም የሚል አስተያየት ተሰጥቷል። በተለያዩ አካባቢዎች የጸጥታ ሁኔታ አሳሳቢ እየሆነ ነው። በቅርቡ በቡራዩ ፖሊሶች ላይ የተወረወረው ቦምብ በስምንት ሰዎች ላይ ጉዳት ማድረሱ ሲታወቅ፣ በተመሳሳይ በምዕራብ ወለጋ መንዲ ከተማ ያገዛዙ ወታደሮች ላይ እንዲሁም በወሎ ባቲ ከተማ በአማራ ልዩ ኃይል ሰፈር ላይ ቦምቦች ተወርውረው እንደነበርና የተወሰነ ጉዳት ማድረሳቸው የተነገረ ሲሆን ለጥቃቱ ተጠያቂ ሊሆን የሚገባው ቡድን ተለይቶ ባይነገርም እንዲህ ከመሰለው ጥቃት ጀርባ ሊገኙ የሚችሉት ህወሓትና ኦነግ መሆናቸውን ብዙዎች ይናገራሉ። የወረርሽኝ በሽታ በመስፋፋት ላይ ነው። በበርካታ የአገሪቱ አካባቢዎች የኮሌራ ወረርሽኝ እየተከሰተ መሆኑ የሚታወቅ ሲሆን ይህ በሽታ በአጭር ጊዜ ለመቆጣጠር እንደማይቻል ጉዳዩን በቅርብ ከሚከታተሉ የሕክምና ባለሙያዎች መገንዘብ ተችሏል። ለዚህ እየተሰጠ የሚገኘው ምክንያት ከክረምቱ ጋር በተያያዘ የውሃ መበከል ከፍተኛ በመሆኑ ዛሬም ቢሆን አብዛኛው የገጠር ከተሞችና የገጠሩ ሕዝብ አጠቃላይ ንጹህ ውሃ የማግኘት ሰብአዊ መብቱ ተገፎ ስለሚገኝ ወራጅ ውሃና የኩሬ ውሃን ስለሚጠቀም መሆኑ ይጠቀሳል። ከዚህ ቀደም በተለያዩ ድጋፍ ሰጪ ተቋማት የተገነቡ የከርሰ ምድር የውሃ አቅርቦት ተገቢ የሆነ ክትትል ስለማይደረግላቸው ብዙዎቹ ከጥቅም ውጭ ሲሆኑ፣ የቀሩት ደግሞ የውሃው ንጽህና በተገቢ ሁኔታ ስለማይጠበቅ ለኮሌራ በሽታ መከሰት መንስኤ ሊሆኑ ይችላሉ ተብሏል። በድሬዳዋ ቺኩንጉንያ የተሰኘ የሚቆረጣጥምና የሰራ አካላትን የሚያሳስረው በሽታ ከተማዋን እየወረረ መሆኑም ተነግሯል። ይህን በሽታ ለመቆጣጠር በሽታውን የምታሰራጨውን ትንኝ ለማጥፋት የመድኃኒት መርጨት ቢጀመርም እየተካሄደ የሚገኘው ለተመረጡ ቤቶች በመሆኑ የከተማዋን ነዋሪዎች እያሳዘነ መሆኑን ታውቋል። በደቡብ ኢትዮጵያ በበርካታ አካባቢዎች የወባ በሽታ ከመስፋፋቱ አልፎ የሰው ሕይወት እያጠፋ መሆኑን ከየአቅጣጫው ከተገኘው መረጃ መገንዘብ ተችሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስልታዊ ጥቃት እየተፈጸመ መሆኑ አሳሳቢ ሆኗል። በበርካታ አካባቢዎች ቤተክርስቲያኖች እንዲፈርሱ ትዕዛዝ እየተሰጠ መሆኑን ከደረሱን ዘገባዎች መገንዘብ ተችሏል። በልባቦር በመቱ ከተማ ህንጻ ቤተክርስቲያኑ ከተጠናቀቀ ገና 5 ዓመት የሆነውን የጽዮን ማርያም ቤተክርስቲያን እንዲፈርስ በደብዳቤ መገለጹን መረዳት ተችሏል። ለዚህ የተሰጠው ሰበብ ስፍራው ከዛሬ 150 ዓመት በፊት አንስቶ ዋቀፈታ የሚባል የጣዖት አምልኮ ይመለከበት የነበረ በመሆኑ አሁንም ይሄን ለመቀጠል ቤተክርስቲያኑ ፈርሳ በስፍራው አምልኮታቸውን መቀጠል የሚፈልጉ ስላሉ መሆኑ ተነግሯል ተብሏል። በጎፋ ለመስቀልና ለጥምቀት ህዝበ ክርስቲያኑ ይገለገልበት የነበረ ስፍራ ተነጥቆ በመተኩ የቆሻሻ መድፊያ የሆነ ቦታን እንዲጠቀሙ መደረጋቸውን በመቃወም ህዝበ ክርስቲያኑ እንቅስቃሴ ላይ መሆናቸው ተሰምቷል። በሆሳና ከተማ ለጥምቀት በዓል ማክበሪያ ቦታ ለ40 ዓመታት በህዝበ ክርስቲያኑ እየተጠየቀ ሲሆን ምላሹ ጆሮዳ አባልበት በመሆኑ ምዕመናን ማሳዘኑን ከስፍራው ከተገኘው ዜና መረዳት ተችሏል። የአባይን ግድብ በተመለከተ የሚካሄደው ድርድር ታጥቆ ጭቃ አይነት እየሆነ ነው። እንደሚታወቀው የዚህ ግድብ አጀማመር ግብታዊና የሰከነ ጥናት ያልተካሄደበት በመሆኑ ወደ 20 የሚጠጉ ዘመናዊ ሆስፒታሎች ከነሙሉ ቃዎቻቸው ማሟላት የሚያስችል ገንዘብ በገዢው ሰረኛ ቡድን ቁንጮዎች ለመዘረፉ ምክንያት ሆኗል። እንዲህ ያለን ያገራ አንጥራ ሀብት ሙጥጥ የሚያደርግ ግንባታ ሊመራና ሊንቀሳቀስ የሚገባው በመያተኛ ሲሆን በካድሬ ኢንጂነሮች እንዲመራ በመደረጉ ለግድቡ ውስብስብ ችግሮች አንዱና ዋነኛው ምክንያት መሆኑ ይጠቀሳል። ከዚህም በላይ ከሱዳንና ከግብጽ ጋር በሚደረጉ ድርድሮች ኢትዮጵያን እየወከሉ የሚገኙት የዘረኛው አገዛዝ ከፍተኛ ካድሬዎች ሲሆኑ በድርድሩ ላይ ከተነገራቸው ትዕዛዞች የሙያተኛ ንግግር መናገር መደራደር የማይችሉ በመሆናቸው ኢትዮጵያን እየወከሉ በድርድር ላይ የሚሳተፉ የሚወክሉት ዘረኛውን ቡድን በመሆኑ ለሀገር ያላቸው ተቆርቋሪነት አፍአዊ በመሆኑ ተደረጉ የሚባሉ ድርድሮች ሁሉ ባዶ ወሬ መሆናቸውን ሰሞኑን ከወደ ግብጽ ከሚሰሙት ዛቻዎች መገንዘብ ተችሏል። ግብጽ ከዚህ ቀደም ሱዳንን ከጎኗ ለማሰለፍ ያደረከቻቸው ሙከራዎች በሱዳኑ አምባገነን በሽርና በወያኔ መሃል በነበረው የጥቅም ግንኙነት መደናቀፉ የሚታወስ ሲሆን ከአሁኖቹ የሱዳን ገዢዎች ጋር በጋራ ለመሰለፍ በጥብቅ ምስጢር እየተደራደሩ መሆናቸውን አፈትልኮ ከወጣ መረጃ መረዳት ተችሏል። ዘረኛው አገዛዝ ቁንጮ ወደ እስራኤል ያመራውና እስራኤል ከግብጽ ጋር እንድትታሸማግል ለመናገረው እንደመጣም ይታወቃል። ግብጽ ኡጋንዳን፣ ኬንያን፣ ኤርትራን፣ ደቡብ ሱዳንን፣ ሩዋንዳን ከጎኗ ለማሰለፍ ዲፕሎማሲያዊ ዘመቻ እያካሄደ እንደሆነ ከተለያዩ መረጃዎች መገንዘብ ተችሏል። ከዚህ በመነሳት የግብጽ አልሲሲ ሰሞኑን የተነሳበትን መጠነ ሰፊ ተቃውሞ ለመግጨት የአባይን ግድብ የማስቆም ዘመቻን ሊጠቀም እንደሚችል የፖለቲካ አዋቂዎች ያስረዳሉ። የሻቢያ አገዛዝ ከ18 ዓመት በፊት የያዛቸውን 17 ፖለቲከኞችና 11 ጋዜጠኞች እንዲለቅ አምነስቲ ኢንተርናሽናል ጥሪ ከማቅረቡም በላይ ለ18 ቀናት የሚቆይ የሚዲያ ዘመቻ መጀመሩን ገልጿል። 28ቱ ፖለቲከኞችና ጋዜጠኞች የታሰሩት ከ18 ዓመታት በፊት በ1994 ዓመተ ምህረት ሲሆን ከዚያ ወዲህ ይፋዊ ክስም ሳይመሰረትባቸው የቆዩ መሆናቸውና በሕይወት መኖር አለመኖራቸው የማይታወቅ መሆኑ ተነግሯል። 17ቱ ፖለቲከኞች የታሰሩት የሻቢያው መሪ ምርጫ በማካሄድና ለሕግ የበላይነት በመገዛት ሕገ መንግስቱን እንዲያከብር የሚጠይቅ ደብዳቤ ባንድ ላይ በመጻፋቸው ሲሆን 11ቱ ጋዜጠኞች ደግሞ ይህንኑ ደብዳቤ ይፋ በማድረጋቸው መሆኑ ይታወቃል። የፍካሬ ዜና ፕሮግራማችን በዚሁ ይጠናቀቃል። ከየመንና ከሶማሌላንድ እየተነሳ ወደ ኢትዮጵያ የሚገባው ያንበጣ መንጋ በመጠን እየጨመረ ሄደ በመሆኑ አንበጣው ሳይራባ ለማጥፋት ከፍተኛ ዘመቻ እየተካሄደ መሆኑ ተገለጸ። አንበጣው ሶማሌ በአፋር በሰሜን ምስራቅና በደቡባዊ ትግራይ አካባቢዎች በብዛት በመግባት እንቁላል በመጣል ላይ በመሆኑ በእነዚህ ቦታዎች በአውሮፕላን ጸረ ተባይ ኬሚካል በመርጨት አንበጣውን ለማጥፋት ርብርብ እየተደረገ መሆኑን የዜና ምንጮች ዘግበዋል። በሌላ በኩል የበቆሎና የማሽላ ምርቶችን በከፍተኛ ደረጃ የሚያጠፋውን የተምች ትል ይዘው የሚዘዋወሩትን የእሳት ራቶች ለማጥመድ ከፍተኛ ርብርብ እየተደረገ መሆኑም ተገልጿል። የበቆሎና የማሽላ አብቃይ በሆኑ የመላ ኢትዮጵያ አካባቢ አርሶ አደሮች የእሳት ራት ማጥመጃ መሳሪያዎች የተሰራጩ መሆናቸውን የግብርና ሚኒስቴር ባለስልጣኖች ተናግረዋል። የሻቢያ ገዛስ ከ18 ዓመት በፊት የያዛቸውን 17 ፖለቲከኞችና 11 ጋዜጠኞች እንዲለቅ አምነስቲ ኢንተርናሽናል ጥሪ ከማቅረቡም በላይ ለ18 ቀናት የሚቆይ የሚዲያ ዘመቻ መጀመሩን ገልጿል። 28ቱ ፖለቲከኞችና ጋዜጠኞች የታሰሩት ከ18 ዓመታት በፊት በ1994 ዓ.ም ሲሆን ከዚያ ወዲህ ይፋዊ ክስም ሳይመሰረትባቸው የቆዩ መሆናቸውና በሕይወት መኖር አለመኖራቸው የማይታወቅ መሆኑ ተነግሯል። 17ቱ ፖለቲከኞች የታሰሩት የሻቢያው መሪ ምርጫ በማካሄድና ለሕግ የበላይነት በመገዛት ሕገ መንግስቱን እንዲያከብር የሚጠይቅ ደብዳቤ ባንድ ላይ በመጻፋቸው ሲሆን 11ዱ ጋዜጠኞች ደግሞ ይህንኑ ደብዳቤ ይፋ በማድረጋቸው መሆኑ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና ለዚሁ ይጠቃልላል። የህዝብ መብት ቅነሳ፣ የሀገር ሉዓላዊነት ውድመት ሽፋን ስሙ መደመር። መደመር ይሉናል መብት አልባ አድርገው ከሰውነት ቀንሰውና የሀገርን ችግር አባስተው ያለው ወገን ቁም ነገሩን ቁልጭ አድርጎ አቅርቦታል። ሰሞኑን ጥራት ነጠቁሹም መደመር ያለውን ባዕዳን የሰጡትን ከንቱና ባዶ መፈክር ሊያስረዳ ሲዳክርና ራሱን ለትዝብት ሲያጋልጥ ተደምጧል። እንደነፈሰበት ገና የተረዳ አይመስልም። በለስ ቀናን ብለውና በእብሪት ተወጥረው በጌታዋ የተማመነች በግ ላቷን ደጅ ታሳድራለች እንደተባለው የአሜሪካና አረቦች ድጋፍ ሁሉን ያቸንፍልናል በሚል ቅዠት በህዝብ ላይ ግፍን እየፈጸሙ ናቸው። ምንም እንኳን ሻጥር በሞላው መንፈስ ተቃውሞን በረጅም ቀጠሮ ሊገቱ ቢሞክሩም በጎንደር ደሴ ወዘተ እንደታየው ለሃይማኖቱ የቆመው ዜጋ ቁጣውን አሳይቷቸዋል። መደመር የሚለውን ውጥንቅጥ በራርዘው ሊሸጡ ሲነሱ ብዙን ከአራጁ ያደረ በጋድርገውና አጃጅለውት ነበር። የምን መደመር? ከማን መደመር? ለምንስ መደመር ያለውን ድርጅትም ስንቶቹ አብጠልጥለውታል? የሽግግርን መፈክር አነገብን ያሉትማ ወዲያውኑ ግልብጥ ብለው የሽሞቹ ምንጣፍ እንደሆኑ መታዘብ ችለናል። የትግላችንን ውል አትርሱ፣ መፈክሮችን አትዘንጉ፣ የፖለቲካ እስረኞች አለመፈታታቸውን ቸል አትበሉት። የሀገር አንድነት ለጽንፈኞች እየተጋለጠ ነው፣ ሹሞቹና ጭፍሮቻቸው ዘረኞች ናቸው ወዘተ በሚል ማስጠንቀቂያ ደወል ብናሰማም የዘረኞቹ መንጋ በሕዝብ ማደናገር ተክኖ አድማጮችና ደጋፊዎችን ለማግኘት ችሏል። ሕዝባዊ ያመጻችን ሊደናቀፍና የትግል አንድነታችንም በጽንፈኛ ገንጣይ በደም የቀላ ዘመቻ ሊከስመም ችሏል። ቢያንስ ለተወሰነ ጊዜ እስካሁን። ዛሬም ግን ሹሞቹ እጅጅ ያለ ልፈፋቸውን በመቀጠልና ከሕዝብ ፍጅት ግን ለመቆጠብ ባለመቻል በብሔር በሃይማኖት ሕዝብን አናክሰውና አዳክመው የተጠላ አገዛዛቸውን ምርጫ በሚል ሸፋፍ ነው ሊጭኑብን እንዳቀዱም ናቸው። ዛሬም በሹሞቹ ላይ እምነት የጣሉ ዜጎች የኢትዮጵያ ለመሆናቸው ብንጠራጠር ስህተት አይሆንም። ሆዳም አገር የለውም ይሉ የለ። ባጭሩ የተደመረ የለም፣ የተቀነሰ ግን ሞልቶ በመፍሰስ ላይ ነው። ነገ ከዛሬ እንደሚከፋ ብዙም አያጠራጥርም፣ በቆራጥ ትግል ካላስቆምናቸውና ካላስወገድናቸው በስተቀር። ምዕመናን ለሃይማኖታቸው መከበር ሊሰለፉ ሲጥሩ በአዲስ አበባ በተለይ የሃይማኖት መሪዎች ነን በሚሉ የተሞከረው ሻጥር ከፊታችን ያለውን ጋሬጣ ጠቋሚ ነው። ዛሬም ባንዳዎች፣ ሐሳዊ መሲሆች፣ ፈሪሳውያን፣ ጽንፈኞችና ዘረኞች ገና ከሀገር እንዳልተወገዱ ገላጭ ነው። አይን ህሊና ያለው ይገንዘብ። መንግስትና ሃይማኖት ለየቅል ነው ያልነው ወደ 50 ዓመትን ሊያስቆጥር ነው። በቅድሚያ ግን የኢትዮጵያ ህዝብ መንግስት የለውምና በዳዩን አገዛዝ መንግስት ብለው የሚጠሩ ወደውም ሆነ ሳያውቁ ሽፋን ሰጪ ናቸው። ህዝብን የበደለው ቤተክርስቲያንን የሚያስቃጥለው ህዝብን የሚከፋፍለውና የሚያፈናቅለው በስልጣን ላይ ያለው ዘረኛ የወሮበለች ቡድን መሆኑ እየታወቀ ይህንኑ አረመኔ አገዛዝ ዞር ብሎ መንግስት የሚል ስያሜ ሰጥቶ አድህነን ከማቱ ብሎ መለመንና መማጸን በሰፊው ያስገምታል። የወያኔን ዘረኛ አገዛዝ የኢትዮጵያ መንግስት ሲሉ የተደመጡት ሁሉ ዛሬ ለውልዱ ለሹሞቹ አገዛዝ በጫማ ሳሚነት ተፈርጀው እንዳሉም አለመርሳት ተገቢ ነው። መንግስት የመጣላቸው ለዘረኞችና ጠባብ ብሔረተኞች፣ ለወንጀለኞችና ነፍሰ ገዳዮች፣ ለነ በደኖና አርባ ጉጉ ጨፍጫፊዎች፣ ለማፈሪያ ገለባ ገርባዎች፣ ለሆነ ገንጣዮችና መሰሎቻቸው ነው። ህዝብ ግን ገና መንግስቱን አላገኘም። በፍትህ እየተስተዳደረ ሳይሆን በጉልበት እየተገዛ ነው። ስለዚህም የሌለን መንግስት መጥራትና ለወንበዴዎች ዕውቅና መስጠትን ብንተው የተሻለ ይሆናል። ባለምንጫዎቹ ኦህዴድ ነበሩ ናቸው። ልክ እንደ ሹሞቹ አይሸፋፈን ይላል የአገር ማሳሰቢያ። ደንቃራው ቢበዛም ቀሪጥረ ተስፋን ገባሽ ሁኔታ ቢፈጥርብንም የህዝብ የጋራ ትግል እንደገና ፈርጠም ብሎ መታየቱ የብሩህ ቀን ተስፋን የሚያሳይ ነው። የባንዳና ከሃዲን መክሰም የሚጠቁም የዘረኞችን የውድቀት ደወል የሚያቃጭል ነው። በመሆኑም ዛሬ ተፈላጊው ህዝብን በየዘርፉ አደራጅቶ ተቃውሞን፣ አድማንና አመጽን ማበራከት ነው። ፍቅርና ሰላም የሚሰብኩን በወገን አስከሬን ላይ ቆመው መሆኑን ማየት መረዳት አለብን። ተኩላ ለበግ፣ ጅብ ለአህያ፣ ነብር ለፍየል ሰላምና ፍቅር ቢሰብኩ አማኝ ሊኖራቸው አይችልም፣ አይገባምም። ሰይጣንን በጸሎት ወያኔ ኢህአዴግን በትግል በአመጽ የሚለው መፈክር ጊዜው የመጣ ነው፣ ወቅታዊ ነው። ብልጭ ድርግም ሳይሆን ትግል ስንልም ቀጣይና የምር መሆን አለበት። ባለፈው እሁድ ጎንደር ደሴ የታየው የተባበረ የህዝብ ትግል ዘረኝነትንና በሃይማኖት የመከፋፈልን ሙከራ የሚያደባይ ነው። ህዝባዊ አመጽ ይስፋፋ፣ ጨቋኞችን መለመን መማጸን ያክትም፣ ቅጥረኞችን እናስወግድ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም፣ ኢትዮጵያዊነት ያቸንፋል። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባውለት ቁጥር 7 ሐምሌ ነሐሴ 2009 ዓመተ ምህረት ተደራጅቶ መታገል በኢህአፓ ለህይወታቸው ሳይሳሱ የሞትን ጽዋ እየተጎነጩ አገራቸው የጣለችባቸው ናደራና ግዴታ ፈጽመው ያለፉት እኛ የኢህአፓ ጀግኖች ባለ ታሪኮች ናቸው። ለትውልድና ለታሪክ እንዲተላለፍ የተውልን የጀግንነት ታሪክ ሳይበረዝና ሳይሽራረፍ ተጠብቆ መቆየት ያለበት ከመሆኑም በላይ ለተተኪ ትውልድ የማስተላለፍ ታሪካዊ ኃላፊነት የወደቀው በቀዳሚው ትውልድ ትከሻ ላይ መሆኑን መረዳት የግድ ይላል። እንደዚያ ጀግኖች የፈጸሙትን ተጋድሎና የከፈሉትን መስዋዕትነት ስንዘክር ሁሌም ከፊታችን የሚደቀነው ማንም ሳያሳስባቸው ማንም ትዕዛዝ ሳይሰጣቸው ደሞዝ ሳይከፈላቸውና ማዕረግ ሳይሰጣቸው በሕይወታቸው የከፈሉት አገራዊ መስዋዕትነት መሆኑን ነው። ከነሱ የምንማረው አገሩን አፍቃሪና ሕዝቡን አክባሪ የሆነ ዜጋ ትግልና ሩጫው ሊሆን የሚገባው ለትውልድና ለአገር የሚበጁ አገራዊ እሴቶችን ተንከባክቦና ጠብቆ የማይሞትና የማያልፍ ቁም ነገርን ለተተኪው ትውልድ አውርሶ ማለፍ ነው። የትናንት ቆራጥ ጀግኖች ይህን የማይናወጥ ካልኪዳን መመሪያቸው አድርገው አገራቸው የጠየቀቻቸውን ክብር መስዋዕትነት በመከፈላቸው ነው ዛሬ የዚያ ታሪክ የዚያ ባህል የዚያ ቅርስ ባለቤቶች ነን ባል አገር ነን እያልን በልበ ሙሉነት በማንነታችን ልንኮራ የቻልነው። ዛሬም ቢሆን ከትግል ውጪ የአገርን ክብርና የህዝብ መብት ማስጠበቅ አይቻልም። የአገር ሉዓላዊነትና የህዝብ ጥቅም ሊከበር የሚችለው ኃላፊነትንና አደራን ሊሸከም የሚችል አገር ወዳድ ቆራጥና ታጋይ የሆነ ትውልድ ሲኖር ነው። የዚያን ዘመኑ አፍላ ትውልድ የለውጥን አስፈላጊነት አምኖበት የታገለው የሚወዳት አገሩ ጠንካራና የበለጸገች ፍትህና ርትዕ የሰፈነባት በረሃብና በበሽታ ዜጎቿ የማይረግፉባት እኩልነት የተከበረባት የሁሉም ዜጎች አገር እንድትሆን ከልቡ በመመኘት ነው። ከእኩልነት ጥያቄ ጋር ተያይዘው ላሉት ችግሮች መፍትሄ ለመሻት የጣረው አገር ወዳዱ ትውልድ ለራሳችን ችግር ራሳችን ምላሽ እንስጥ ብሎ ነበር የተነሳው። በህዝብ አንድነት በመፈቃቀድና በእኩልነት ላይ እንዲመሰረት ቀሰቀሰ የራሱን ብሔር ሳይከልል በብሔረሰብ ደረጃ ሳይሆን ዜጎች በኢትዮጵያዊነት እየተደራጁ በአዳን ሰርገው የሚገቡበትን ቀዳዳ ለመድፈን ጣረ። እንደ ሰጎን አንገታቸውን ቀብረው የብዙሃኑን ብሶት ረግጠው በእኩልነት መኖርን አሻፈረኝ ብለው በጎጥ መደራጀትን ፈልገው በቀሸት ምናብ ውስጥ እንደዋዠቁት ዛሬም እንደሚዋዠቁት አልቃዠም። ያገርና የህዝብ አንድነት ሊተበከና ሊተናከር የሚችለው በጥላቻ ሳይሆን በፍቅር፣ በጭቆና ሳይሆን በዲሞክራሲ፣ በእኩልነትና በህዝብ መብት መረጋጋትና መጠናከር ነው ማለት በኢሃፓ ጥራ ስር የተሰለፈው ወጣት ትውልድ በደሙ አኩሪ የትግል ታሪክን ጽፏል። ይኸው አገር ወዳድና ተራማጅ ትውልድ ያገር አንድነትና የግዛታዊ ክልል ባዶን ሳይሆን ከህዝብ ጥቅም በእኩልነት ላይ ከተመሰረተ ከህዝብ አንድነት ጋር ከተሳሰረ የጽንፈኝነት መሰረቱ ይናዳል፣ የጥላቻ ሰንሰለቱ ይሰበራል ብሎ በመታገሉ ተከታታይና ያላባራ የጽንፈኞች በትር አርፎበታል። ያ ወጣት ትውልድ ያንዱ ባህል፣ ያንዱ ቋንቋ፣ ያንዱ ሃይማኖት ከተናቀ ታዲያ አንድነት በምን ሊመሰረት ሲልም ያላሰለሰ ትግል አካሂዷል። በወቅቱ በአገራችን የዴሞክራሲ መብቶች ሙሉ በሙሉ በመታፈናቸውና ለመብቱ የሚታገለውን ህዝብና ተቃዋሚዎችን ያለ ርህራሄ የማጥፋቱ ዘመቻ ቋሚ ያምባገነኑ ፖሊሲ በመደረጉ ልዩነቶችን ብቻ በመንቀስና በማጉላት ለጎሳ ፖለቲካ ስር መስደድ አመቺ ሁኔታን ፈጠረ። አክራሪዎች አገራቸውን ጭራሽ ወደ መካድ ዘቀጡ። ሌሎች ደግሞ ኢትዮጵያዊነትን ወደ ሁለተኛ ደረጃ ዝቅ በማድረግ ጎሳዊነትን አስቀደሙ። በወቅቱ ተራማጅ ትውልድ ያሰባሰበው ኢሃፓ የብሔር ብሔረሰብ ጥያቄ ከዴሞክራሲ ጥያቄ ተነጥሎ ከታየ ችግሩ የማይቀር መሆኑን አስቀድሞ ተነበየ። የፈሩት ይደርሳል፣ የጠሉት ይወርሳል እንደተባለውም ጥያቄው በቅጡ ባለመያዙና በአግባቡ ባለመስተናገዱ ባለመፈታቱ የተነሳ የአገር ሉዓላዊነትም ሆነ የህዝብ አንድነት አደጋ ውስጥ ወደቀ። ያለፉትን አምባገነን ስርዓቶች የተካው ራሱን የጭቆኖች ነጻ አውጭና የብሔር ብሔረሰቦች ቤዛ አድርጎ የሚቆጥረው ወያኔም ቢሆን ጸረ ዴሞክራሲና አፋኝ በመሆኑ ህዝቡ ለዘመናት የታገለለትን የእኩልነት ጥያቄ ሊመልስ አልቻለም። ተፈጥሯዊ ባህሪው አይፈቅድለትምና መንገንጠልና አንድነት የማይጣጣሙ በመሆናቸው ስልጣን ላይ በመቆየት አገሪቱንና ህዝቡን ለመበዝበዝ እንዲያስችለው ህዝብን እርስ በርስ በማናቆር በማጋጨትና የመከፋፈል ስራ ላይ ተሰማርቷል። በሁለቱ ስርዓቶች መካከል ያለው ልዩነት ደርግ በጉልበት ተቃዋሚውን ሁሉ በጭካኔ እየቀጠቀጠ ህዝብን በማስፈራራት በወታደራዊ አምባገነንነት አገሪቱን ያዳሸቀ ቡድን መሆኑ ግልጽ ሲሆን፣ ወያኔ ደግሞ መላውን የኢትዮጵያ ህዝብ ከደርግ ባልተለየ መንገድ እየረገጠና እየጨቆነ ጎሳዊ አምባገነንነትን አስፍኖ ህዝቡን እርስ በርሱ እያጋጨ ከመግዛት በላይ አገሪቷን ለግንጠላ እያዘጋጀ የሚገኝ ክፉ ኃይል ነው። ወያኔ ህዝቡ ለለውጥና ለዴሞክራሲ የሚያደርገውን ትግል ለማፈንና ለማዳከም እንዲሁም በህዝብ መካከል ውዥንብር እንዲፈጠር ቀን ከሌሊት ሲማስን ይታያል። የህዝብን ትግል ማፈንና ማዳከሙ አልሳካለት ሲል የትግሉ አቅጣጫ የአገሪቱን አንድነት ወደሚንድ የእርስ በርስ ፍጅት እንዲዞር ደባ በመፈጸም ላይ ይገኛል። ስለዚህም ይህን ውዥንብር በማጥራትም ሆነ የትግሉን አቅጣጫ ዘላቂ ሰላምና እኩልነት ሊያመጣ ወደሚችል የዴሞክራሲያዊ ስርዓት ጥያቄ በማዞር ወያኔ የቀደደልንን የእርስ በርስ ፍጅት ልናመክንና ልናስወግደው ይገባል። ጽንፈኝነትን መሰረት ያደረገ ማናቸውም አይነት እንቅስቃሴ የህዝብን ብሶት ወስዶ በማጋነን ቢስተጋባም ምንጊዜም ቢሆን የህዝብን ጥቅምና ፍላጎት እስካላካተተ ድረስ የህዝብ ትግል ሊሆን እንደማይችል ያ አገር ወዳድና ህዝብ አክባሪ የሆነው ተራማጅ ትውልድ አስተምሯል፣ አጋልጧል፣ ታግሎታልም። ያ በ1960ዎቹ በስፋት ገኖ በጥልቀቱ ዳብሮ አሮጌውን የዘውድ አገዛዝ ስርዓት ለመለወጥ እና በምትኩ ህዝባዊ ስርዓትን ለመገንባት የተደረገው የተማሪዎች እንቅስቃሴ የተጀመረው
በጥቂቶች ቆራጥ ወጣት ሞራን መሪነትና አደረጃጀት ነበር። እኛ ጥቂት የነበሩ ተራማጅና ለውጥ ፈላጊ ወጣቶች ለሚወዷት አገራቸው እድገት በልጽግናና ስልጣኔ ለህዝባቸው ፍትህና እኩልነት የከፈሉት መስዋዕትነት ውጤት እየዋለና ያደር በመላው ያገሪቱ ክፍሎች ያለማቋረጥ በርካታ ታጋዮችን ያፈራ የ66ቱን ህዝባዊ እንቅስቃሴ እውን አድርጎ ለዛሬው ቀጣይ ትግል ተጨባጭ ምሳሌ ሆኖ ተገኘ። ትላንት መሬት ዳራሹ የሚለው መፈክር ሲያስተጋቡ የነበሩት ሞራን አርሶ አደሩ ከገባርነት ተላቆ የመሬቱና የምርቱ ባለቤት እንዲሆን በመጠየቅ ሲታገሉ የነበሩ ሲሆን በጋድ ይታየ የነበረውን የብሔረሰብ የሃይማኖትና የጾታ ጭቆና መጋረጃውን ገልጠው ወደ አደባባይ በማውጣት ባስቸኳይ መፍትሄ እንዲፈለግለት አገራዊ ጥሪን አሰምተዋል ታግለዋል። የኢትዮጵያን አንድነት በጭቆና ላይ መስርቶ በኃይል ለማረጋጋት መጣር ልዩነትን የሚያሰፋና አንድነትን የሚያናጋ ኢሰብአዊም ነው ሲሉ ኮንነዋል። ያባኔ መሰረቱት እኛ ለውጣ ቀንቃኝ ተራማጅ ምሁራን የድርጅታቸው ልሳን በሆነው በዲሞክራሲያ የህዝቡን ጥያቄ በየጊዜው እያነሱ ቀስቀሰዋል አንቀተዋል የመደራጀትንም አስፈላጊነት በተግባር ተርጉመዋል። በትግሉ ሜዳ በመገኘትም ትግሉ የሚጠይቀውን የህይወት መስዋዕትነት ጭምር በቆራጥነት ከፍለዋል። የካቲቱ 1966 የተማሪው እንቅስቃሴ ተጠናክሮ ሊሰፋ ይቻለው ጠንካራ ድርጅትና ቆራጥ የሆኑ የአመራር አባላት ስለነበሩትም ሲሆን ሰፊ አባላቱና አገሮዳድ ደጋፊዎቹም ከራሳቸው ጥቅም ይልቅ የሀገራቸውንና የህዝባቸውን ጥቅምና ፍላጎት ያስቀደሙ ለመስዋዕትነትም ዝግጁ በመሆናቸው ጭምር ነበር። ባጭር ጊዜ ውስጥ አገር አንቀጥቅጥ የተባለ ሁሉንም የህብረተሰብ ክፍሎች ያቀፈና ያሳተፈ ህዝባዊ እንቅስቃሴ በማካሄድ ጠላት እንዲሸበር ለማድረግ የተቻለው። የህዝቡ ብሶትና ሮሮ መንስኤውም በህዝቡ ላይ የተንሰራፋው ግፍ በደልና ጭቆና መሆኑን በሚገባ የተረዳው ያ ለውጥ ፈላጊ ተራማጅ ዜጋ ጭቆናን ለማስወገድም ህዝቡ የሚያነሳቸውን ጥያቄዎች ማስተጋባትና መታገል ይገባል ሲል ጽኑ እምነት አደረበት። ህዝባዊ ትግልም መካሄድ ያለበት መሆኑን ያመነው ይተውልድ የመታገያ መሳሪያ የሆነ የፖለቲካ ድርጅት እንደሚያስፈልግ በመገንዘብ በትግሉ ሂደት ድርጅቱን ያፓን በሚያዚያ ወር 1964 ዓመተ ምህረት እንዲመሰረት አደረገ። የኢትዮጵያ ህዝብ ትግል በተቀናጀና በተማከለ መልኩ እንዲሰባሰብ ብሎም ህዝቡ በገዢዎች ላይ ለሚያደርገው ትግል የማስተባበሪያ የማታገያ መሳሪያ ሆኖ እንዲያገለግል በማሰብ ጭምር ነበር። የዛሬ 45 ዓመት ኢሃፓ የተመሰረተውና በነሐሴ 26/1967 ዓመተ ምህረት እነሆኝ ኢሃፓ ለህዝብ አለኝታ ብሎ ራሱንም ለህዝብ በይፋ ያስተዋወቀው። ኢሃፓን የመሰረተው ያ ተራማጅ ትውልድ የነበረው ራዕይ የህዝቡን ጥያቄ ወደ ጎን አድርጎ በህዝብ ላይ ለመሰየም ወይም ህዝብ ያውቅም እኔ ነኝ ወኪሉ በሚል ቀቢጸ ተስፋ ተሞልቶ አልነበረም። ራዩ የኢትዮጵያ ህዝብ ያነሳቸው የመብት የእኩልነትና የዲሞክራሲ ጥያቄዎች በአግባቡ እንዲመለሱ የህዝቡም የስልጣን ባለቤትነት እንዲረጋገጥ ህዝቡ መደራጀትና መታገል ይኖርበታል፣ ትግሉም በድርጅት መታገዝ መቀናጀት አለበት ከሚል ጽኑ እምነት የተነሳ ነበር። የኢትዮጵያ ህዝብ ከዳር እስከ ዳር የታገለለትና አያሌ መስዋዕትነት የከፈለለት የህዝብ የስልጣን ምንጭነት የሚያስቀድመው ራዕይ ዛሬም አልተረጋገጠም። ኢሃፓ በረጅሙና በርግጥም በመራራው የትግል ሂደቱ ለህልውናው ማጠየቂያ የሆነውን የሀገር እና የህዝብ ፍቅር ተንከባክቦና ጠብቆ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በተመክሮና ዕውቀት ለማዳበር ችሏል። የፍትህን የዴሞክራሲንና የእኩልነትን የአገር ሉዓላዊነትን ብርሃን በአገሪቱ ለማብራት ሲታገልም ሁሉን የኢትዮጵያ ልጆች በማሰባሰብ باند اگراوی یتگل سندگ سر بما سلف یهزبو اینتا ملیاو هونو یمتاون دفرتن نا قررتن نت بما لابس با کهیدو یار بامستا متگلو بهزبات چندمکن نا رجم یتگل مرافوست یمای رسان نا یمای شرف اکوی مرافن صفوال یاپا سمون دمیتا کمو ایچیر پیاوین نا یهزب پارتی نو بیاپا تلاسر تسباس بویتا گلوت بیر سب سایلیو كتمكتنا كتباب النتكارنو بهز اكل النتنا فلاك النت بلو إتيوبيا يهولوم يدستابيت اندتون يامنونجي زاري عندان تاريك الواشو چليلون دمي كجلوت إتيوبيا لمقدار يتسلفو النبروم يهبا يتنان تمونا يزاريو مليا لبزوان هز تكمنا لملازي قوشو اكل النت لاغر لوالاو النت مالتم لإتيوبيا وينتنا لإتيوبيا مقومو بمونو حزبون لما چکننا اگریتو لما وارد. لما بدتن يفلقو هايلات هلو بطلات النت مدبو لياتا فوت بماسلوم. لقواز بدل قودانا بودكو تقواد رشفانا سيل بسنات حزباوي تقلوني قدتل انقافا يفوليتيكا درجت لمهون. وقتوال. يه إيهبان هياون نسنا نسا. يهبا سيما سرات جمرو إزو تيتان الساو يهزبت إياكي بكت تاينت بهزبو استقبائنتن آجيتو سرسدو النادر جيتو هزبو يراسو تياكي مونن تغنزبو زاريم يال تقوارتا يهيوس مسوات النتن شمر إياكا فللت بمت تغلاي إيجنيال مالتا جنو يهبا سيما سرات جمرو بمراغ برو أسفرو ليتو بيهزب مت تغنينت كاك الرباتشو ملات هزبو ميستقابو يه ديموكراسي مبتت ياكي زاريم آل تملسم مالتا چنو. واننيا يه كاتيت سلساس الدستو متكلاوي هونو تيهزبت ياكي وچ. مريل لاراشو هزباوي منغستي مسرد يه ديگوچ اكولنتي كبر يه هايمانوت اكولنتي رقاقت يه سوتا اكولنتي كبر وزتا يميلو تسكال تملسو درس كان باقن ننوشكار يميادر قون هزباوي تغل ساعت قررت مكتلو. أي كارينو. كالفو يتقل تمكرو يمن ماروكم نقر. هزب لمبتو سيتاقل قجوش بهاي اللي أخطنو تمتعراتشو يمي التبك مهونو. نسالنات النامبت بل مناننا تنبرككو بممازان يمي قنيو عالموناتشو النام مبتل لما سكبر مرار تقل النقبت ديالي واقان يمي أسكبل مهونو نو. ونتنيا تقل مسوات النتنم يكات تال. وتاورج الرزات رهابنا تمات وزتا يتقلو أكال ناتشو تقل كتفرع مسوات النت كتششش أمارا شو لقجوش عمين بلو مقزات ببار النت لمرقتنا لمسكايت جربان آقوم بسو مستتنو مبت سنل مسارتاوينو مبت يسوليش سب إنام شمرشيون آقرو دقمو يسولنتو يزيقنتو النايمان ننتو مقالجانات تقل سنلم هز يبجنيال يواتانيال بميلونا بفكادو منقدو اللو يمتاقل مبتو يمماي قرسسنا بمعنم لتاقل يمماي شلسيهون وسانيو راسو يتبدلو هزب بچانو لجوج يتقلون اينتنا يمتاقيا سلطون وسانيوانو كتوم عيشلوم يتقلو عينت الناسلت يمي وسنوم بغجوش بهاري لاي تمركزو مونوم بلسنو. عم باغنن غجوش يهزبو مبت عفنو رقطونا دستطو انداشاتشو اياسادلو اياسرونا يقدلو هزبو لمبتو مكبر يميادرقوني سلاماوي تقلو قدانا زكتو اتصاب اتدراج اتطيق اتامس برتا تانسا مالت ايشلوم. يمبتو بالبيت بغزاقرو باداننا يبايي تملكاچونو يتقللو يتقفاونا يترقطاو هز تشباچون هنيتا بماتين فنيتاو يقد بميلونا بميفقدو منقل كلو متاقل مبتونو. يهيكاتي سلسا سجستو هزباوي تقل بواننا ملكو يتتق تقل اندال نبرا يستاوكال بسلاماوي تقل سلت سلاماوي السلف يتراماكو مادما سراني ماكزكس وزتا يميتاوسو ناچو. سلاماوي تقل لكايد بچاربت هلو ينن يتقل سلتمتكم متتام مامونو آتايكم. بتكبارم راساتشن يايناونو. بأقراتشن يتايو يتاروياني هزباوي انبتاين نت የሙት ከተሞች አድማ ማድረግ ወያኔን አሸብሯል። ኢኮኖሚውንም በተወሰነ ደረጃም ቢሆን አናግቷል። ባዳኑንም ማስደንግጧል። ህዝብ በተለያዩ የአገሪቱ ክፍሎች በተከታታይ ባደረገው አመት ሰላማዊ ሰልፍ ለተኩስ አደጋ የተጋለጠ ቢሆንም በስልት ተቀናጅቶ በህቡ ተደራጅቶ ባካሄደበት ውጤታማም ሆኗል። እንደሚታወቀውም የዚህ አይነቱ ስልት ለስራ ማቆም አድማ ጥርጊያ ይሆናል። ሰላማዊ ሰልፍ ባላመቸበት ሁኔታ ይህን የትግል ዘርፍ ሊተካ የሚችል ወይም በተጠናከረ መንገድ ረዳት ሊሆን የሚችለው ደግሞ የስራ ማቆም አድማ ነው። የስራ ማቆም አድማ ጠቅላላና ሁሉን አቀፍ ከሆነ ውጤቱ ምንኛ ከፍተኛ እንደሆነ ከ66ቱ ህዝባዊ አመጽ ተመክሮን መቅሰም ይቻላል። የስራ ማቆም አድማ ስንል የተወሰኑ የህብረተሰብ ክፍልን በማጠቃለል ሊጀመር ይችላል። በበቂ ዝግጅት ሁሉም የህብረተሰብ ክፍል፣ የቢሮ ሰራተኛው፣ የፋብሪካውና የትራንስፖርት ሰራተኛው፣ ነጋዴው፣ ተማሪውና አስተማሪው፣ ጭቁን ወታደሩ ወዘተ የሚሳተፍበት በተወሰነ ጊዜ አድማ መጀመር ይችላሉ። ይህ የከተማ ህዝብ አይነተኛ የትግል መሳሪያ ነው። ቀደም ሲል በተግባር ታይቶ ውጤትን አሳይቷል። ዛሬም ይቻላል። አሁን ያለንበትን ተጨባጭ ሁኔታ በጥሞና ስንመለከተው ዘረኛውና ጸረ ኢትዮጵያ የሆነው ወያኔ ህዝቡን በልዩ ልዩ መንገድ እያሰቃየ መሆኑን እንገነዘባለን። በግብር በኪራይና በተለያዩ ክፍያዎች ነጋዴዎችን ይበዘብዛል። የንግዱን የኢንዱስትሪውንና የአገልግሎት ሰጪውን ዘርፍ በራሱ ቁጥጥር ስር አስገብቶ የቡድኑን አባላት ባለጸጋ እያደረገ ሌላውን ህዝብ በድህነት በችግርና በረሃብ እንዲሰቃይ ያደርጋል። እናም በነጋዴው ላይ የተለያዩ ተጽዕኖዎችን ያደርጋል። በአገራችን ዛሬ ከኑሮ የተፈናቀለው ስራ እንዲያጣ የተደረገውና በችግርና በመከራ የሚኖረው ህዝብ ቁጥር በቀላሉ የሚገመት አይደለም። የዜጎች ማህበራዊ ኑሮም ገዢዎች ስልጣን ላይ ለመቆየት በሚያደርጓቸው ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ሁኔታዎች አስከፊነትና ጎጂነት የተነሳ ፍርስርሱ ወጥቷል። አብዛኛው ህዝብ በተላላፊ በሽታዎች እየተለከፈ የሚረግ ሲሆን ረሃብ የሀገራችንን ምድር የሙጥኝ ብሎ ገዢዎች በተፈራረቁ ቁጥር አሃዙን እየቀያየረ መጎብኘቱንም አላቋረጠም። ለራሱ የሚበላው ለከብቱም ግጦሽ አጥቶ ቀየውን እየለቀቀ የሚፈልሰው ህዝብ ብዛት ከጊዜ ወደ ጊዜ ከፍ እንዲል ከማድረጉም በላይ ወላጆች ከልጆቻቸው፣ ሚስት ከባሏ እየተነጠሉ ጧሪና ቀባሪ፣ ተንከባካቢ፣ ረዳት፣ መጋቢና ሳዳጊ እያጡ ነው። ስራ አጥነቱ እጅግ በመብዛቱ የተማረውና ከተመኛው ራሱን ችሎ በመቆም ትርጉም ያለው ኑሮ መመስረት ኑሮውንም ማሻሻል ባለመቻሉ ተስፋው የመነመነበት ሆኗል። ለአገሪቱ የወደፊት ተስፋ መሆናቸው አጠያቂ ያልሆነውን በቀላሉም ሊተኩ የማይችሉ ወጣት ልጆቿን የተማሩና የሰለጠኑትንም ጭምር እንዲህ እያመነመነች ልትለማና ልትበለጽግ ብሎም ልታድግ ቀርቶ እንዴት ራሷን ችላ መቆም ትችላለች? በዚህ ሁኔታ የወጣቱ ትውልድ ተልእኮ በታሪክም እንደተመዘገበው አገራችንን በተጨባጭ እንደታየው ሰጥ ለጥ ብሎ መገዛትና አምባገነኖችን ማገልገል አይደለም። የኢትዮጵያ ወጣቶች የሚታወቁትና ታላቅ ዝናን ያተረፉት ለፍትህ፣ ለእኩልነትና ለዴሞክራሲ መቆማቸው ጭምር ነው። ዛሬም ህዝቡን በኢኮኖሚ ጥያቄዎች ዙሪያ አሰባስቦ ማታገል መሰረታዊና ተቀዳሚ የትግል ስልት ነው። የሁሉናም ጉዳይ ነው። ሁሉንም የህብረተሰብ ክፍል የሚነካና ቀጠሮም የማይሰጥበት ጉዳይ ነው ሊባል ይችላል። በዚህ መስክ የሚካሄድ ትግልም ከፖለቲካ ልዩነት ርቆ ሰፋ ያለውን ትግል ሊያስተባብር የሚችል ነው። በማህበረሰባዊ ጥያቄዎችም ሆነ በባህል ጥያቄዎች ዙሪያ ተመሳሳይ ትግል ማካሄድ ይቻላል፣ ይገባልም። በፖለቲካው ትግልም የማይናቅ ተመክሮ በመስዋዕትነት የገበየ ህዝብ ነው። ቀደም ካለው ታሪክ ሌላ ከላይ ለማሳየት እንደሞከርነው የተማሪዎችን ትግል ስንዘክር፣ የካቲት አብዮትን ታሪካዊነት ስንመሰክር የምናወሳው ይህንኑ ነው። የተቃውሞን ጎራ ማስፋት ማጠናከር፣ የህብረት ትግልን መፍጠር የተቃውሞን ግብንም ማወቅና የእንቅስቃሴውንም አቅም መመዘን አንገብጋቢ መፈክሮችን ማስተጋባት የተቃውሞ ህዝባዊ ሰልፍን ማድረግ መደጋገም የሥራ ማቆም አድማን ማደራጀት አድመኞችን መደገፍና መርዳት ከፋፋዮችንና ወሬ አቀባዮችን ማግለል የእስረኛንና የሰማዕትን ቤተሰብ መንከባከብ ተግባራዊ የተደረጉበት ወቅቶች ነበሩ። ዛሬም በአገራችን እነዚህን ለማስቀጠል ከህዝባችን አቅም በላይ አይደለም። ይህን ዘረኛና አምባገነን የሆነ የወያኔ አገዛዝ ለማስወገድ ህዝባዊ ትግል አስፈላጊና ግልጽ ከሆነ ቢያንስ ድፍን 26 ዓመት አልፏል። ያለ ህዝባዊ ትግል የሚገኝ ድልም ሆነ የመብት መከበር ሊኖር የሚችል ባይሆንም የኢትዮጵያ ህዝብ መብቱን ለማስከበርና ለማረጋገጥ አገሩን ከጥፋት ለማዳን የጀመረውን ህዝባዊ አመጽ መቀጠልና ማፋፋም ይኖርበታል። ትግል ሲሉ ትግል ስንል የሚል ጨዋታ እንዳይሆን ጥንቃቄ ያሻዋል። ጥቂቶች ብቻ ገንዘብ አለን መሳሪያ አለን ብለው ትግል አካሄደው ነጻነትና መብትን ለህዝብ አጎናጸፉም። ትግል ስንል ህዝብን ያቀፈ ህዝብን መሰረት ያደረገ በህዝብ ተሳትፎ የተደገፈ ህዝባዊ ትግል ማለታችን እንደሆነ ግልጽ ሊሆን ይገባል። ሀገር የህዝብ እንደመሆኗ ለሀገር ደህንነት የህዝብ ተሳትፎ ያስፈልጋል። በትግሉ የህዝብ ግንባር ቀደም ተሳትፎም ካልተረጋገጠ የሚፈለገው ህዝባዊ ድል አይገኝም። በርግጥ በሚፈለገውም ግብ ላይ አንድ ወጥ ወይም ተመሳሳይ አቋም አለ ብሎ መጠበቅ አይቻልም። ዴሞክራሲ ያለ ሁሉ የዚሁ መርህ ተከታይ አይደለም። በአንድነት ሽፋን ፍጹማዊነትን የበላይነትን በዝበዛን ሊያስፋፉ የእኩልነትን መብት ከብዙሃን ሊያርቁ የሚመኙ አልጠፉም። በመብት ስም ህዝብን ከፋፍለውና እርስ በርስ አፋጅተው የራሳቸውን የበላይነት ለማስፈን የሚጠሩም አሉ። በህዝብና በዴሞክራሲ ሽፋንም የባዕዳንን ጥቅም ለማስጠበቅ የተሾሙና የተሸለሙም አሉ፣ መወራጨታቸውን አላቆሙም። ስለዚህ የምንፈልገው ዴሞክራሲ የምንመኘው ድል ምን አይነት ነው፣ የማን ነው፣ ለማን ነው የሚለውን በግልጽ ማወቅ ማስቀመጥ ያሻል። የምናድናትስ አገር በዴሞክራሲና በእኩልነት ላይ ትገነባለች ወይስ በጭቆናና በዘረኝነት? ለዚህ መልስ መስጠቱና ጎራ መለየቱ ተቀዳሚና አብይ ተግባር ነው። ከየካቲቱ ህዝባዊ ትግል የምንቀስማቸው በርካታ የትግል ተመክሮች አሉን። ከላይ የቀረቡትን የህዝብ ትግልና የሆነውን ያየነውን ሁሉ ማገናዘብን የግድ ይላል። የህዝብ ኃያልነት ከህብረቱ የሚሰርጽ እንጂ ቁጥሩ በዝቶ ተነጣጥሎ በመቆሙ አይደለም። የብዙ ዓመታት የተማሪዎች ትግል የዘውዱን አገዛዝ ሊያናጋ የቻለው ህዝቡ አሻፈረኝ ብሎ በአንድነቱ በኢትዮጵያዊነቱ በየካቲት በህብረት በተነሳ ጊዜ ነው። ይህ ህብረትና ጽኑ የትግል መንፈስ ከየካቲት በኋላ በአስፈላጊው ስፋትና ጥንካሬ ባለመቀጠሉ ደርግ ተቃዋሚዎቹን ሊጨፈጭፍና በመላው ህዝብ ላይ ፈላጭ ቆራጭ ስርዓቱን ለማስፈን ቻለ። ሀገር አቀፍ ተቃውሞ በወቅቱ ተቀናብሮ ባለመከሰቱ የነቁ የህዝብ ወገኖች፣ አታጋዮች፣ አደራጆችና ቆራጥ አታጋዮች ተጋፍጠው በእሳት ተጠበሱ። ትግሉም ከፍተኛ ጉዳት ደረሰበት። የዛሬዎቹም ታጋዮች በተለይ ወጣቱ ትውልድ ካለፉት ህዝባዊ እንቅስቃሴዎች የትምህርት መቅሰምና የነበሩ ስህተቶችን ላለመግደም ከህዝባዊ ትግሉ ጠንካራ ጎኖችን መቅሰም ይኖርበታል ብለን እናምናለን። በኢያፓ በኩል ይህንን እውን በማድረግ በኩል በተግባር ከትግሉ ከቀሰምነው ተመክሮ በተገኘው መንገድ ሁሉ ለማካፈል ጥረቱ አልተቋረጠም። የሚያዳምጥ ጆሮ፣ የሚያገናዝብ አእምሮ ከተገኘ የወያኔ ሂደትም በተግባር እንደታየው ከደርጎቹ የተለየ አይደለም። የወያኔ ዋና ተልእኮ አገርን ማዳከም፣ ህዝብን መከፋፈልና መበታተን በመሆኑ የከፋፍለ አጥፋ ፖሊሲው መረን የለቀቀ ነው። ነጥሎ መምታት፣ እያደናገረ መከፋፈል፣ ነጥሎ ማጥቃትንም የተካነበት ወያኔያዊ ዘዴው ነው። ያባን ለመነጠል ሌሎችን የወደደ መስሎ አቀፍ ያለው ብሏል ይላል። እስካሁን ባየነው ህዝብን እርስ በርስ በብሔር በጎሳ በቀበሌ በሃይማኖት አናክሷል። ድርጅቶችን ቀፍቅፎ ድርጅቶችን እርስ በርስ አጋጭቷል አዳክሟል። ወያኔ ከፍጥረቱ ዋና ችግሩ ማለትም እምነቱና ቀኝቱ ይህ ነው። በዚህ ላይ ግልጽ መሆንን ይጠይቃል። ለነገሩ አይከፍሉት መስዋዕትነት በመክፈል እጅግ በርካታ ለሆነው በፖለቲካው መስክ ለተሰለፈው ክፍል ግልጽ እየሆነ መጥቷል ብንል ስህተት አይሆንም። ከጥቂቱ ዛሬም የዞን ጆሮ ከገጠሙት በቀር ወያኔ ዘረኛና አምባገነን ኃይል አምላኪ በመሆኑ ሽብርና ጭፍጨፋን የተላበሰ ነው። እንደ ደርግ ሁሉ ወያኔም በስልጣን ላይ የተቀመጠው በጉልበት ነው። ድፍን 26 ዓመት በቦታው የቆየውም የህዝብን ፍላጎት ረግጦና ጨፍልቆ ነው። ያም ሆኖ ወያኔ በህዝብ አመስ ተናግቷል። የሚቀረው መውደቅ ነው። ይዜ ካገኘና ወያኔ መልሶ ከተጠናከረ የህዝብን ተቃውሞና አመስ ለመግታት የደርግን የቀይ ሽብር የሚያስነቅ ትርኢት ሊያሳየን የሚቦዝን አይደለም። ለዚህ ማርከሻው የህዝብ መደራጀትና ከዳር እስከ ዳር እጅ ለእጅ ተያይዞ በአንድነት ሆ ብሎ መነሳት ነው። በአንድነት የተሰባሰበን በእድሜውም የቆየን የህዝብ ትግል የሚገታው ምድራዊ ኃይል ፈጽሞ ሊኖር አይችልም። ለምሳሌ የቬትናምን የህዝብ ትግል ያስታውሷል። አምባገነኖችም የሚፈሩት ይህንን የህዝብ በትርና ቁጣ በጽናት መታገሉን ብቻ ነው። ዛሬም እንደ ትላንቱ የኢትዮጵያ ህዝብ ወያኔን አንፈልግህም አልወከልኩህም ወግድልኝ እያለ በተበታተነ መልኩም ቢሆን እየታገለ የህይወት መስዋዕትነትን እየከፈለ ነው። ዛሬ ከትላንቱ የተለወጠ ነገር የለም። ወያኔን ቢያገላብጡት፣ ሌላ ሳሞ ቢደልቁለት፣ አዳዲስ መስክሮች ቢሽጎደጎዱለት ሲገልጹት ያው ወያኔ ነው። ለውጥ የሚጠበቀው ከህዝብ ነው። የኢትዮጵያ ምድር ለውጥን አርግዛለች። ነጻነትና ፍትህን እያማጠች ያለች አገር ነች። በወያኔ ማናለብኝነት ሳይቋረጥ የሚካሄደው ግፍ ሞልቶ እየፈሰሰ ነው። ገላጋይ አዋላጅ የቁርጥ ቀን ታጋይ ልጆቿን ትሻለች። የዚያች አገር ለውጥ ፈላጊና አገር ወዳድ ዜጋ ሁሉ መታገል ማንም የማይገረስሰው መብቴ ነው ብሎ መነሳት ይጠበቅበታል። ሕይወቴን ለአገሬ ለወገኔ ብሎ በቆራጥነት መሰለፍ ይገባዋል። ትላንትና የታየው ዛሬም ማየት የማይቻልበትና የማይደገምበት ምንም ምክንያት አይኖርም። ኢትዮጵያ የታጋዮች መካን ሆና አታውቅምና። በህዝብ ያልተወከለን መንግስት አምሮ መታገል፣ ወያኔ ላይ ማመጽ፣ ለአገር ህልውናና ለመብት፣ ላልተገደበ ዜግነት፣ ለእኩልነት መከበር ወዘተ አምሮ መዋደቅ ኢትዮጵያዊ ግዴታ ብቻ ሳይሆን የሰብአዊ ክብር መገለጫም ነው ብሎ ኢህአፓ ያምናል። የኢትዮጵያ ህዝብ ባለማሰለስ በገዢዎቹ ላይ የዘመናት ትግል ያካሄደው የተዋደቀውና አያሌ የህይወት መስዋዕትነትን የከፈለው በከፋ የድህነት አረንቋ ውስጥ ተዘፍቆ በረሃብ እየተገረፈ በድንቁርናና በበሽታ እየማቀቀና እየተሰቃየ ፍዳውን እየቆጠረ ለመኖር ሳይሆን የመብቱ ባለቤት ሆኖ ነፃ በሆነ መንገድ ራሱን በራሱ የሚያስተዳድርበትን አዲስ የሆነ ህዝባዊ ስርዓት ለመገንባት ነው። የኔ የሚለው ህገ መንግስት አርቅቆና እውን አድርጎ የኔ የሚለው መንግስት በስልጣን ላይ ለመሰየም ነው። ሲያሰኘው ሊጠይቀው የሚችል እንዲሁም ከስልጣን አውርዶ በቦታው ሌላ ሊሰየም የሚችልበትን የስልጣን ምንጭነቱን ያስረገጠ ስርዓት እውን ለማድረግ ነው። የወያኔ የጥፋት ተልእኮ ሊደርስ የሚችለው በወያኔ በራሱ ብቻ ሳይሆን ህዝቡን በሚከፋፍሉና በእጃዙርን በሚረዱት ክፍሎች አስተዋጽኦና ተሳትፎ መሆኑ ግልጽ መሆን ይኖርበታል። አይናችንን አእምሯችንን ከፍተን በመከታተል ነቅተን መጠበቅ ይገባል ስንል ያለፈው እንዳይደገም፣ ዛሬ የጠላነው ነገ በሌላ ገጽታ እውን እንዳይሆን፣ ተከፋፍለንና ተወናብደን ለወያኔ ሸርና ጥቃት እንዳንጋለጥ መጣር ይኖርብናል ከሚል ነው። ወያኔን በቅጡ ዛሬም ላልተረዱ የዋሆችና ማንን እንደሚታገሉ ለምን እንደሚታገሉና እንዴት እንደሚታገሉ ላልተገለጠላቸው ፖለቲከኞች የወያኔ አምባገነናዊነት፣ ከፋፋይነት፣ ኃይል አምላኪነት ልክብት ሳይሆን ተፈጥሮው ማንነቱ መሆኑን ማወቅ ያሻል እንላለን። የወያኔ መሪዎች ጸረ ህዝብ ሽብር እየፈፋ እንጂ የሚቀንስ አይደለም የምንለው አፈጣጠራቸውን ብሎም ድርጊታቸውን በሚገባ ስለምናውቅና ስለምንረዳ ጭምር ነው። የህዝብ ተቃውሞ እያየለና እየተፋ እስከሄደ ድረስ ወያኔ ህዝብን ማሸበሩን አያቆምም። ያ ደግሞ እርስ በርሱ የሚቃረን ነገር ቢመስልም ለወያኔ ውድቀት ጉድጓድ ማሽ የፍጻሜውም ጎዳና መሆኑ ግልጽ ነው። ለዚህም ነው ነቅቶና በህቡ ተደራጅቶ የወያኔን ሴራ ማጋለጥ ማክሸፍ፣ ለወያኔ መሳሪያ ላለመሆን መጠንቀቅ፣ የጸረ ወያኔ ትግሉን ጥንካሬና ህብረት ለማረጋገጥ መጣር ቀዳሚ ትኩረት መሰጠት የሚገባው። ሁሉም ኢትዮጵያዊ ዜጋ ግዴታውን ሲወጣ ነው አገር ከመበታተንና ከጥፋት የምድነው። የኢህአፓ የትግል ይዘት ራዕይ በኢትዮጵያ አገራዊ ጥቅም ሉዓላዊነትና የህግ የበላይነት መረጋገጥ ላይ የተመሰረተ በመሆኑ ይህ ነው የማይባል መስዋዕትነትን ከፍሏል። መከራና ስቃይ ተቀብሏል። አምባገነን በአምባገነን ሲተካ፣ ቅጥረኛ በቅጥረኛ ሲተካካ ሳያወላውል ትግሉን ቀጥሏል። የትግላችን ይዘትም እንዲሁ ታድሶ ዳብሮና ተጠናክሮ ይገኛል እንጂ ተለውጦ ተሰርዞና ተደልዞ አይገኝም። ያባ ለህዝብ እኩልነትና አንድነት፣ ለዴሞክራሲና ለህዝብ የስልጣን ምንጭነት ታግሏል። ዛሬም ለዚሁ ትግሉን እንደቀጠለ ይገኛል። እነዚህ ክቡር ዓላማዎች ከግብ እስካልደረሱ ድረስ ትግሉ መቼም ቢሆን መች የሚቆም አይሆንም። ለጠላቶቻችን ቅዠት፣ ለወገን ደግሞ አለኝታና ደመላሽ ሆኖ ያባ ትግሉን ይቀጥላል። እጅ ለእጅ ተያይዘን የዚህን አምባገነን አገር አጥፊ አገዛዝ ማክተሚያ እናፋጥን እንላለን። የኢትዮጵያ ህዝብ ለመብቱ የሚያደርገው ህዝባዊ ትግል ይቀጥላል፣ ድልንም ይቀዳጃል። እናቸንፋለን።
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው። እናቸንፋለን። ግንባርክን አሳየ
ግንባርክን አሳየ።